uya forfanna ba gonna dan saka badda na sauraron kai na gaje ne na ga
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። እሁድ ነሐሴ 17 2012 ዓመተ ምህረት ጤና ይስጥልን እንደምን አመሻችኋል የተከበራችሁ አድማጮች አስተናጋጃችሁ ቆንጂት ታዬ ነኝ ፕሮግራሙን ብርሃን ኃይሉ ተመራለች ባለም ዜና እንጀምርና ባሉላ ከበደ እየተዘጋጀ የሚቀርበው የራዲዮ መጽሔት ይከተላል ዛሬ አብላጫው የፕሮግራሙ ቅንብር ከዚህ ቀደም ከቀረቡ ፕሮግራሞች ውስጥ የተመረጡ ዝግጅቶች ይሆናሉ አንደኛው ተበቅ ባለ የአገር ጉዳይ ዙሪያ ያተኮረ ሌላኛው ደግሞ ዘና ያደርጋችሁ ዘንድ ታስቦ ለለቱ የተመረጠ ነው። ከአዲስ አበባ ንጉሴ አክሊሉ የሚያሰናዳውን የራዲዮ መጽሔት ዝግጅትም ይዟል። ንጉሴ በታሪክ ማስታወሻው 40 አመታት ወደ ራቀ ጊዜና ቦታም ይዞን ይሄዳል። ከቁም ነገሩ እንደምትቋደሱ ዘና እንደምትሉም ተስፋ እናደርጋለን። በቅድሚያ ወደ ሰዓቱ ያለም ዜና እንሂድ። መልካም ምሽት።
ቻቻ አድማጮቻችን ዜናውን ማንብላችሁ አናነች ሳየ ነኝ ሱዳን ዳርፉር ላይ ተፈጸመ በተባለው የጦርነት ወንጀል የተከሰሱትን ለዓለም አቀፍ የወንጀል ችሎት ስለማስረከብ ጉዳይ ከችሎቱ ጋር ለመተባበር ዝግጁ ናት ሲሉ የሀገሪቱ ጠቅላይ ሚኒስትር ትላንት ተናግረዋል የተከሰሱት ሰዎች ስም ዝርዝር ከስልጣን የተወገዱትን ፕሬዝዳንት ዑመር አልባሽርን ያካትታል ባለፈው ዓመት በህዝባዊ አመጽ ከስልጣን ተወግደው ካርቱም ውስጥ በእስር የሚገኙት አልባሽር ዳርፉር ውስጥ የጦርነት ወንጀል ፍጅትና በስብና ላይ ወንጀል ፈጽመዋል በሚል በዓለም አቀፍ የወንጀል ችሎት እንደሚፈለጉ ይታወቃል። ዳርፉር ውስጥ በተካሄደው ግጭት በ300,000 የሚገመቱ ሰዎች አልቀዋል። የሱዳን መንግስት አምስቱን ተጠርጣሪዎች ለዓለም አቀፉ ችሎት ለማቅረብ ባለፈው የካቲት ወር ከአማጽያን ጋር የተስማማ ቢሆንም ጠቅላይ ሚኒስትር አብደላ ሐምዶክ እስካሁን ባለው ጊዜ በይፋ ሳይናገሩ ቆይተዋል። መንግስቱ በጦርነት ወንጀል እና በስብና ላይ ወንጀል በመፈጸም የተከሰሱትን ለዓለም አቀፉ ችሎት በማስረከብ ተግባር ለመተባበር ሙሉ በሙሉ ዝግጁ መሆኑን ደግሜ እናገራለሁ ብለዋል ሐምዶክ በቴሌቪዥን ባደረጉት ንግግር። በቀድሞው የናይጄሪያ መሪ ጉድላክ ጆናታን የሚመሩት የምዕራብ አፍሪካ ልዑካን ትላንት ሌሊት በማሊ መዲና ባማኮ መፈንቅለ መንግስት ካካሄዱት ወታደሮች ጋር ተገናኝተው ከተነጋገሩ በኋላ ብሩህ ተስፋ እንዳላቸው ገልጸዋል። ወታደሮቹ በያዝነው ሳምንት የሀገሪቱ ፕሬዝዳንት ቡባካር ኬይታ ከስልጣን እንዲወርዱና መንግስታቸውን እንዲበትኑ ማስገደዳቸው የሚታወቅ ነው። አጃንስ ፍራንስ ፕሬስ የዜና አገልግሎት በዘገበው መሰረት ቃለ መጠይቆቹ በጥሩ ሁኔታ እየተካሄዱ ነው ሲሉ ጆናታን ትላንት ማታ ተናግረዋል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኢኮዋስ መልእክተኞች ከስልጣን ከተወገዱት ፕሬዝዳንትና በወታደሮቹ ከተያዙት ሌሎች የመንግስትና ወታደራዊ ባለስልጣኖች ጋርም እንደተነጋገሩ ታውቋል። ፕሬዝዳንት ከይታን አይተናቸዋል በጥሩ ሁኔታ ላይ ነው ያሉት ሲሉ ጆናታን መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። የወታደሮቹ ቃል አቀባይ ስማኤል ዋጉም ንግግሮቹ በጥሩ ሁኔታ እየተካሄዱ ነው ከሚለው ጋር መስማማታቸው ተገልጿል። መልእክተኞቹ ማሊ የሄዱት በብዙ ሺዎች የሚቆጠሩ የሀገሪቱ ተወላጆች መፈንቅለ መንግስት ያካሄዱትን ወታደሮች ለመደገፍ ሰልፍ ባደረጉበት ማግስት ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኮንጎ ዲሞክራሲያዊ ሪፑብሊክ ምዕራባዊ ክፍል በሚገኘው ኢኳተር ክፍለ ሀገር ባለው በቀላሉ በማይደረስበት ጥቅጥቅ ያለ ደን አካባቢ የኢቦላ ቫይረስ ወረርሽኝ በፍጥነት መዛመት እንዳሳሰበው የዓለም የጤና ድርጅት ገልጿል። በሀገሪቱ ከ100 ቀናት ባነሰ ጊዜ ውስጥ 100 የሚሆኑ ሰዎች በኢቦላ እንደተያዙ የጤና ባለስልጣኖች ጠቁመዋል። ከነሱም 43 ሰዎች እንደሞቱ ታውቋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህም ስሜቱ ከተጀመረ በ5 ቀናት ዘግይቶ እየታወቀ መሆኑ እንዳሳሰባቸው ገልጸዋል። በኢቦላ የተያዙ በሽተኞች ቶሎ ሕክምና ካላገኙ በስተቀር ከሞት የሚተርፉበት እድል የጠበበ መሆኑን ጠቁመዋል። ስለ ቫይረሱ ሳይታወቅ በህብረተሰቡ ሊስፋፋ እንደሚችልም አስገንዝበዋል። ጉዳዩ በባሰ የተወሳሰበው የጤና ሰራተኞች አድማ በመምታታቸው እንደሆነ ይህም ክትባትንና ደህንነትን ጠብቆ የሞቱትን መቅበር በመሳሰሉት ላይ ጉዳት እያደረሰ መሆኑን ዋናው ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናግረዋል። በመጨረሻም የኮሮና ቫይረስን መዛመት ለመቆጣጠር ሲባል ከ12 ዓመት እድሜ በላይ የሆኑት ልጆች ያፍና ያፍንጫ መሸፈኛ ጭንብል ማድረግ እንዳለባቸው፣ ከ6 እስከ 11 ዓመት እድሜ ክልል ውስጥ ያሉት ልጆች ደግሞ እንዳስፈላጊነቱ ጭንብል እንዲያደርጉ ዓለም አቀፍ የጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት መመሪያ አውጥተዋል። ትልቅ ያሉት ልጆች ከትንሾቹ ይልቅ ቫይረሱን ሊያስተላልፉ እንደሚችሉ ሁለቱ ድርጅቶች አስገንዝበዋል። ሁሉም ልጆች ምን ያህል ቫይረሱን ሊያስተላልፉ እንደሚችሉ ለመረዳት ጥናት ማካሄድ እንደሚያስፈልግም ሁለቱ ድርጅቶች ገልጸዋል። ከ5 ዓመት ዕድሜ በታች የሆኑት ልጆች ጭንብል ማድረግ አያስፈልጋቸውም ብለዋል የዓለም የጤና ድርጅትና የህፃናት መርጃ ድርጅት። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ በኮሮና ቫይረስ የተያዙ ሰዎች ብዛት ከ23 ሚሊዮን በላይ ደርሷል። ለህልፈት የተዳረጉት ደግሞ ትላንት 800 ሺህ ደፍነዋል። በዩናይትድ ስቴትስ ከ5.6 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ከ176 ሺህ በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት።
የዓለም ዜናዎቹን አደመጥን። የእሁድ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች፣ በራዲዮ መጽሔት ካሉላ ከበደ ጋር መልካም ቆይታ።
ስሜት ተቅዞ የሚይዝ ብርቱ ሐዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሐዘን ደግሞ የሀገር ሲሆን እጅግም ይበረታል፣ ሀገርም ይታመማል። ለመሆኑ እንዲህ ያለው ሐዘን የፈጠረው የህመም ስሜት እንዴት ይታከማል? አመዛዛኝ ድምጾች የተከታታይ ፕሮግራሙ ርዕስ ነው። ሐዘንና ከቁጣው ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር በአስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከተለው ብርቱ ሐዘን በአንድ ወገን፣ የዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው፣ የችግሮችን መንስኤዎችም ሆነ ፈውስን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ ያያልን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ከአሳዛኝ ሁኔታዎችን ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለ ምልልስ የወትሮ አይነት ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን፣ አድማጮቻችን ከምንነጋገርበት ጉዳይ ውጪ ርቀው እንዳይወሰዱ፣ ሶስታችሁም ለአሜሪካ ድምፅ ራዲዮ እንግዳ አይደላችሁም። በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከጠቆምኩት ከኢትዮጵያ ወቅታዊ ሁኔታ እስኪ በመጠኑ ስለ ራሳችሁ ንገሩን። ማንነታችሁ ጀምሮ፣ ማንነት ብዙ ድርብርብ ነው፣ እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙሉጌታ።
እሺ፣ ሙጌታ ማረጋዊ ይባላለሁ። እኔ መቀሌ ተወልጄ ነው ያደግኩት። መቀሌ ነው አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት፣ አጼ ዮሐንስ ትምህርት ቤት ይባላል። እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ። ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ህግ ትምህርት ቤት ገብቼ ህግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃ ሁኜ ለሀያ ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ወደ ኢትዮጵያ ተመልሼ አሁን ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ለምሳሌ ብሔር ብሔረሰብ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ተወልጄ ነው ያደርኩት። የመቀሌ ልጅ ነኝ። ወላጆቼ ሁለቱም አባቴና እናቴ ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ። ቤተሰቦችም የትግራይ ልጆች ነበሩ። ኦፍኮርስ የሉም አሁን። እና ራሴን እንዴት ነው የማየው ብለህ ከጠየቀኝ ትውልዴ ትግራይ ነው። ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድግ እንዴት ነው ያደግኩት? የትግራይ ልጅ መሆን ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው፣ ያው መቀሌ ማለት ነው። ግን ትምህርት ቤት ሄደ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አድርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ የማይናገር ሌላ ቋንቋ የሚናገር ነው በሌላ በኩል አይነት ነው። ግን ትምህርት ቤት የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት። ኢትዮጵያ ታሪካዊ ናት። ኢትዮጵያ ጀግና ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ እያልን ነው ያደገው። ገና ከህፃነት የጀምሮ ስለማላውቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ እነ አዋሳምን እየተወሩልኝ ነው ያደጉት። እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሀይቆች ኢትዮጵያን እየተባል ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ያደግ ነው። አይ ቲንክ እሱ ነገር አሁንም አልለቀቀኝም። ያው በዚሁ እየቀጠልኩ ያለው ይመስለኛል። እና ማንነት ምንድን ነው ብትለኝ ነኝ ኦል ኦፍ ዚ አባብ ነው። እኔ ለብሔር ነኝ፣ እኔ አስተማሪ ነኝ፣ እኔ ማውራት ወዳለሁ፣ ማንበብ ወዳለሁ፣ የዛ ሁሉ ኮምቢኔሽን ነኝ የሚሆን
እኔ ትውልድ አዲስ አበባ ነው። የተማርኩትም በዛ በአዲስ አበባ ነው። መድኃኒዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛም ደግሞ እንደዚሁ ውጭ መጥቼ ቀጥራ ስም ያለው ኢትዮጵያ ውስጥ ለ20 ዓመታት እንደ ሰርቻለሁ። በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ኢንሹ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ እዚህ ከመጣሁም ነፃነት እና ከመብት ትግል አንጻር ራሴን በጣም አክቲቭም ባልን ብዙ አስተዋጽኦ ሳረግ ብልቻለሁ። የኔ የትውልድ አመጣጤ ብዙ ብሔሮችና ሃይማኖቶች ጋር የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው። የሸዋ አማራ አማርኛ ተናጋሪ፣ ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሲሄድ ሁለቱንም እዛው ነው አንድ ላይ ጎረቤት ሆኖ ነው ማገኘት የምጠይቃቸው እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ይህ ልዩነት ባለበት ድባብ ውስጥ አድርገኛለሁ። መለየት በማይቻልበት ድባብ ውስጥ ገሌ ነፌ ነው፣ ገሌ ክርስቲያን ነው፣ ገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረድላቸዋል፣ ይባላቸዋል። ከበላም በኋላ ከተበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ውንጌ ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት ነው እና ጓደኞቼ እኔ ይሄ ኤርትራዊ ነው ይሄ ትግሬ ምናምን የሚባል ነገር አልነበረም። ወደኋላ ላይ ቅርቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ንቅናቄ በኋላ የቲፒኤልኤፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረው እና እኔም በሚመለከት ምንም የዘር የሃይማኖት መነጽር የለኝም። አንድ መነጽር ኢትዮጵያ።
አመሰግናለሁ ስለጋበዝከኝ ፕሮግራም ላይ። ደረጀ ደምሴ ይባላለሁ። ማንነታችሁን ግለጹ ነው ያልከው እና ማነኝ እኔ? ማንነት መግለጽ አሁን ትንሽ ቀላል አይደለም። ቶም ሉጌታና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ። ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው። አባቴ ደምሴ ቡልቶ ይባላል። ኢትዮጵያ ጦር ሰራዊት ውስጥ ለ37 ዓመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው። እንዲሁም እናቴ ወይዘሮ አስቴር አዳሙ፣ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው። አዲስ አበባ ተወልጄ ነው ያደግኩት፣ ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ። ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ። ብዙውን ጊዜ ግን ሐረር አዋሳ ትግራይን አንዴ ለመሄድ እድል አግኝቼ ነበር። ባሌ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር። ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ገቨርንመንት ኤንድ ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ። በህግ ጠበቃነት ለ23 ዓመት በማሳቹሴትስ ክፍለ ሀገር የሰራው ነው ያለሁት። ባለፉት 10 ዓመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋከልቲ ውስጥ ሆኜ በማሰልጠን ተራለሁ። ከመደበኛ ስራዬ አባቴ የኦሮሞ ብሔር ተወላጅ ነው። ብዙ ወንድምናቶች ነበሩት። በጣም ከትልቅ ቤተሰብ ነው የመጣው። ሆለታ አካባቢ ነው አያቴ ቤት። እና ስናድግ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባቴ ነው። ያኔ ብሔር ምንድን ነው የሚባል ጥያቄ አልነበረም። ዘር ምንድን ነው ስትባል እና ኦሮሞ ነኝ እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት ዳው ምን አንዳንድ ጓደኞች ስለቀልድ ቡልቶ ነው የሚሉኝ። በጣም ይቀርቡኝ ማለት ልጅ ሆነን እናጠና ነበረ የዘር ግንዳችን። ለምሳሌ እስከ 14 ቤት ያስቆጥሩን ነበረ። የኔ አባት ደምሴ ቡልቶ፣ ኤጀርሳ፣ ገመዳ፣ ቦሶ፣ ኡላ፣ ጫንጮ፣ አና፣ ጀማ፣ ወለንሶ፣ ቦርጬ፣ ኡፍቲ፣ አዳ፣ በርጋ ድረስ ይሄዳል። እነዚህ ሁሉ ቅድመ አያቶቼ ናቸው። እናቴ መንዝና ጎንደር ናቸው ወላጆቿ። እናቴ ኦሮምኛም ትናገራለች። ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት በኩራት እየተናገርኩ ያደግኩበት ሲሆን ምንድነው አንተ ማነህ ስባል ነው ለኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው። አሁንም ከምንም በላይ ኢትዮጵያ ነው። አባቴም በተለያየ ጊዜ ለብሔሮች ኩልነት ለሁሉ የተለያየ አመለካከት ይሰጥ ነበር። አንዱ ከአንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔ ይዤ ያደረኩ።
በጣም አመሰግናለሁ። እንደዚህ ዘርዘር አድርጋችሁ እንድትተዋወቁ ማድረጋችን መግቢያ ላይ ጠቁሚያለሁ። ተመልካቾቻችን፣ አድማጮቻችን የሚነሱት ቁም ነገሮች ስለ ህይወት በመሆናቸው በቀላሉ ከራሳቸው ጋር እንዲያዛምዱ አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት የተከሰተ ድንገት አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን የምናነሳው ወጣት ድምፃዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረ ስሜት ማን እንደገደለው፣ ለምን እንደተገደለ፣ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱንና ይፋ የመንግስት አሃዞች እስከ 166 ሰዎች መገደላቸውን፣ ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ፣ ከ1000 በላይ መኖሪያ ቤቶች መቃጠላቸውን፣ 240 ተሽከርካሪዎች መቃጠላቸውን፣ ከ10000 በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና እንደ ማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸውና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች፣ የተለያዩ ጥያቄዎች፣ የተለያዩ ሐሳቦችና እምነት ምናልባትም የኢትዮጵያን የወደፊት አቅጣጫ እንደ አገር ራሱ ላንስማማ እንችላለን። የተለያዩ ሐሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነውና አቶ ሙልጌታ እርሶ ጋር ልምጣ። ድንገቱም ሲከሰት ከእኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበሩት እገምታለሁ።
እሺ፣ ልክ እንዳልከው ጥያቄው ከባድ ነው የሚመስለኝም ለመናገር። እንዴት እዚህ ደረስ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ ሁለት ነገሮች ግምት ውስጥ መግባት አለባቸው ይመስለኛል። መጀመሪያ ሊያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያረጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአጼ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። ኢትዮጵያን አንድ የማድረግ ማለት እስከ ተወሰነ ደረጃ ሄደና ሳይጠናቀቅ አንድ ሳንሆን ማለት ነው። እና ያደግ ምንድን ነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት ዲት ነው ያ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው። እና ያ ኢትዮጵያን አንድ ለማድረግ የተደረገው ጥረት ተፈጠረው የእኛ ግንዛቤ የተለያየ እንዲሆን አደረገው። እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? እነዚህ ነገስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባው። ግማሾቻችን እናደንቀዋለን፣ በጣም ጥሩ ሙከራ ነው፣ ጥሩ ታሪክ ነው፣ ኢትዮጵያን አንድ ለማድረግ የተደረገ ጥረት ነው፣ ኢትዮጵያ አንድ ነች ብለን እናስባለን። ሌሎቻችን ደግሞ የለም፣ ታሪካችን ጥሩ አልተካከል አለበት፣ በጣም ሰሮብናል። ሶስተኛ ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥል የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥፈር ስንችል እያሰፋ ነው ሄዶ እንፈጠረ ያደረጉት ስልጣን ላይ ሲመጡ በሱ ላይ የተቃኘ ልዩነታችን ላይ ወጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋው ተተምኖ በቋንቋው ክልል ተሰርቶለት ቋንቋው እንዲያዳብር ልዩነቱ እንዲያጠናክር ከተደረገ የቻለች ኢትዮጵያ ልትፈጠር ትችላለች። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ ተመሰረተ አንድነት ይፈጠራል የሚል ህልም ነበራቸው። ኦፍኮርስ እሱን ሲገባኝ በተለይ አሁን ያው በቂ ማስረጃ አለን፣ አሁን ቲዮሪ አይደለም ጽንሰ ሀሳብ አለን፣ ካሁን በኋላ የምናሳየው ነገር አለ። ይኸው አሁን እየተናገርንበት ያለ ነው። ያ በቋንቋችን በባህላችን እንድንከለል ተደረግ ነው። ይኸው አሁን ያ የዘራ ነውና ያ ኮስተን ያሳደግ ነው። ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሔር ሌላውን ብሔር አባል በጥርጣሬና ከዛም አልፎ በጥላቻ ከዛም አልፎ ጭራሽ መኖር አትችልም ሁላ ብሎ ጉዳት እስከማድረስ ድረስ ደረሰበት ጊዜ ደረሰ ማለት ነው። ስለዚህ ሁለት ነው ምክንያቱ ብዬ ነው የማስበው። አንዱ ታሪካችን ላይ ያለን አመለካከት ተፈጠረው። ሁለተኛው ደግሞ በኢህአዴጎች ኢንስቲትዩሽናላይዝድ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ ነህ፣ አማራ ነህ፣ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲደበዝዝና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ በኢህአደግ የተፈጠሩ ልጆች ኢህአደግ የሰጣቸው ብቻ ነው የሚያውቁት ማለት እኛ የተሰጣ ልጅ ነኝ እናቸው። ይኸው በዚህ እኛ የሰራ ነው ስህተት፣ እኛ ጀኔሬሽን የፈጠረው ስህተት ውጤት ነው ብዬ ነው ማስቡ።
አመሰግናለሁ። አቶ ደረጀና አቶ ይልማም በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ።
አቶ ሙልጌታ ባለው በጣም እስማማለሁ። ችግሩ የሊጋል የህግ የትምህርት የማህበረሰብ ኢቭን ከባህልም ጭምር መቻቻልን መቀራረብን መዋደድን ከማሳደግ ይልቅ እነዚህን የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው 30 ዓመት ተሰርተዋል። በዛ 30 ዓመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን 18 20 25 30 ሆነ ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሺፕ ማንነት ሳይሆን የብሔር እና የክልል ማንነት እንዲሆን ተደርጓል። ና አቶ ሙሉጌታ እንዳሉት አንቱ አንተ ላለው አንዴ አንቱ አንዴ አንተ ይቅርታ አድርጉልኝ እንዳሉት ኢትዮጵያን እንዴት በአንድነት እናኑራል ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን አይደሉም የእስልምና ሃይማኖት መሪ በቅርቡ ምን አሉ? ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው እና እስቲ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ወናት ያለች ብለው አስበው ይሆናል ብለን እንስነው ጤቱን አሁን አይተናል። ግን ይሄ ህግ እንዲህ ሊያደርገ ቻለው ምኑ ነው ብለን ስንመረምር የያንዳንዱ ክልል ህግ ብታዩ ያንዳንዱ ክልል ህግ ቃል በቃል አንድ አይነት እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው። ህገ መንግስቱ የክልል ህገ መንግስት የፌደራል ሲስተም ተብሎም የተቋቋመው የፌደራል ሲስተም ኡነተኛ ፌደራል ሲስተም አልነበረም። በማከላይ መንግስት የሚተዳደሩ የሱን ማከላይ መንግስት የሚሰጣቸውን ትዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችለው? የተገበያየው ልጆችን ፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተዋይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌደራል ሲስተም ያል ነበር። እና የተደረገው ምንድነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው ምን ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰው ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም ትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አይደለም እንዴ? ትግራይ ሲያድግ ምንድን ነው የሚሆነው? ምሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የሚቀጥራቸው ሰዎች ይበዛሉ። እነዛም ሲያድጉ ወደዚህ መጥተው ሆቴል ቤት ይዝናናሉ። እና ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም ሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም ሰውየው፣ እኔ ክልል ያለ መሬት ከኔ ክልል ውጭ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲደርስ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። በሰላሳ ዓመት የአገር ዜጋን መገንባት የሚለውን ስራ አልተሰራም። እና ህጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ህግ ውስጥ ያሉት በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያን እንዲሆን የሚያስፈልጉ ነገሮች አልተሟሉ። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ መስለኛል።
ከፋ አድርገን በጥያቄዎች እንመለከታለን። አቶ ይልማ ተሙልጌታና አቶ ደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሐሳብ ካለዎት ሌላ ጥያቄ ለእርሶ አስከትላለሁ።
እሺ፣ ሁለቱም ወዳጆቼ እንግዶቹ ያቀረቡት ምንም እንወር መሬት የሚወርቅ ነገር የለውም፣ ትክክል ነው። እና በተለይ ሪታየር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲቨል ኢትዮጵያን የሚመለከቱ መጽሐፍት ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው፣ ከዛ ደግሞ ወደ ናይንቲን ሴንቸሪ ቅድም ሙልጌታ እንዳለው የዘመነ መሳፍንት እና እነዚህን መጽሐፎች ሳለም ሀገራችን ውስጥ ካለው የብሔር ብዛት፣ የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሉ ኢትዮጵያም ውስጥ ሆነ አውሮፓ ታሪክም ብንመለከት፣ የጃፓን ታሪክ ብንመለከት የተሰሚነት፣ የመደመጥ፣ የኃይል ኃይል የማግኘት የዛ ታሪክ መሰረቱ ያ ነው እና ሚዲቫል ኢትዮጵያ ውስጥ ዘመነ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድኩም እላለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎች እና ጦርነቶች፣ ግጭቶች ምንም አይነት የብሔር ስሜት የላቸው። ጎጃም ውስጥ አራት አምስት አምባገነኖች ለስልጣን ለተሰሚነት፣ ትግራይ ውስጥ ያሉ መሳፍንት መኳንንት እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው በየትኛውም ኢትዮጵያ ውስጥ እንዴት በየትኛው ዓለም ውስጥ እና ቅኝቱ የኃይል የጉልበት ግዛትን የማስፋት ፖለቲካ ፖለቲካ የምንለው ከሆነ የፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር in the 1950s, 60s, ideologues ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ። ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠላት መፍጠር አለብህ፣ የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወይም መስከበርቴው ሊሆን ይችላል፣ መሬትን ትሩ ሊሆን ይችላል። እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር ሌኒን ጽሑፍ ውስጥ አለ፣ በስታሊን ጽሑፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲሽያን የሆነ። የኔ የማውቃቸው ክላስሜቶች በዛ ዘመን የነበሩ በሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ የማውቃቸው ሰዎች ናቸው። እና አሁን ላይ ሆኜ ሳስበው የቱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የኔ የራሴ የፖለቲካ ግንዛቤ ያን አይመስልም። እና ባለፈው 40 ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ነው። ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም። የልሂቃን ፖለቲካ ልክ እንደ ደጃዝ ምራስ ግዛታቸውን ኢንፍሉዌንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት፣ እኔ ከእሱ በልጣለሁኝ የማነሳሳት የምናምን ፖለቲካ ተካሄደ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄ ላይ ራስን በብሔር የመፈረጅ ሆነ የዛ ነጸብራቅ በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲዮሎጂ መውደቁን አንዳንዶች ገና ይሰማል ይመስል ወርቋል፣ ከሽፏል፣ አልሰራም እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደኋላ ተመልሰን ትንሽ ይሁን ብለን እንታገላለን፣ ሀገር እናጠፋለን እና መፍትሄውን ከዚህ ነው መጀመር ያለበት የሚል እምነት አለ።
አቶ ይልማ ካቆሙበት እንቀጥል። ያለፈው 40 ዓመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለ ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የህግን ፈተናዎች፣ ህግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላልና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም እህት ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ ድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት። ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት እንደሚታወቀው ኢትዮጵያ የወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው፣ ፍጥረት ወጣት ነው። የሀብት ጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለን? ችግሮችን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? ቅድም ጎላጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን መፍትሄውንም
ስልጣን ሳይንሳዊ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረከውን ውይይት በመገረም ተከታተል። ሱሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ለሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረጅም ጊዜ ሳነብና ጽፍ ከቆየው በኋላ ሲሰለቸኝ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው ማለቴ ነው። ካሳሁን ይቀጥላሉ። ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ ያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩ። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ሰው አላጋጠመኝም። ታዲያ ስለኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝ ነገር አለ። ይሄውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍሎች ሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለስልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶችን ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ ይሆን የሚል ነው። የመምህራችን ከተጠበቡበት ሙዚቃ የሚሸሹ ሚስጥራቸው ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ። በቀጠሯችን መሰረት አግኝተናችኋል ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን። እንግዶቼ በድጋሚ እንኳን ደህና መጣችሁ።
እንኳን ደህና ቆየ።
የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቢነሳ ብዬ ነበር። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛቸው ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳሁን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዘው የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ ማዋንታዊ ፋይዳ ነውና በሰፊው የተነጋገር ነው። ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል? የአንጎል ነገር ነውና ፕሮፌሰር ዮናስ እርሶን አስቀድም።
እሺ አሉላ፣ በመጀመሪያ ደረጃ አቶ ካሳሁን አድማጩ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት። ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፐንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል ጥላሁን ገሰሰ ውታ አስከፋ ለምሳሌ በ1970 ዓ.ም አዳምጬው ከሆነ በማዳምጥበት ጊዜ የነበረውን ወንዙን ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከ10 ዓመት ከ20 ዓመት በኋላ ተመልሼ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ ሌላ ሀገር ሄጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል። እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት፣ በአካባቢ ያለውን ሁኔታ፣ ዛፉን፣ ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል የሚባለው ነው በእንግሊዝኛ።
ሁኔታውን መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት ይሆን?
ትክክል። ጥሩ አድርገን ያተረገምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ እያላቸው ለምን አደባባይ ሸሹ የሚለው ምናልባት እንደሆነ ችግር አጋጥሟቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛይቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትርትር ማለቱ አይቀርም፣ ትንሽ ፍራት ይለኛል፣ ከዛ ግን ወዲያውኑ ስቀጥል እየተረጋጋው ሄዳለሁ ይላሉ። ስፖርትም እንደሱ ነው። ከታተላለሁ የስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውም የውጭ ሀገሩም ገና ሲጀመር ተመልካቹ 70,000-60,000 ሰው ያያቸዋል። አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ የማቀብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳት ያመጣል። ስለዚህ ቦብ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪየንሻል አቮይዳንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም። እንዲያውም በረዥሙ ሲታይ ጉዳት አለው እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው ከታቸው የጋን መብራት ሆኖ ህዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ ያን ያጋጠማቸው ከባድ ሁኔታ ነበር። ያንን ከመጠን በላይ የመሸሽ ኤክስፔሪየንሻል አቮይደንስ ሊሆን ይችላል፣ እንግዲህ ግምት ነው።
በእርግጥ ጉዳቱ አደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱን ጋር ልታዛምድልን ትችላለህ?
አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል። ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በዓለም የታወቁ ሙዚቀኞችን ቺኮሪያ ከቦስተን አካባቢ ነው፣ ከቸልሲ ትንሽ ወጣ ብሎ ሰበር ቦስተን ያለው። እዛ ቦስተን ደስ በዓለም ትልቅ ደረጃ የደረሱ ሙዚቀኞች ሁሉ ፍን ፍለጋ መጥተው ከሱ ይማሩ ነበር። ይሄ ሰውዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋር ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አድርጎ አቅም ወይም ስቴጅ ላይ ወጥቶ ሲጫወት አቅም በማስተማሩ የታወቀው ችሎታውን ደግሞ ሄደው ከሱ ሌሰን የሚወስዱት ወርልድ ክላስ ሙዚቀኞች መሰክሩለታል። ግን ፕሮሶ ማድረግ አይፈልግም ትረስት ስለሌለው እንደሆን ወይም ልጫወት ሌቭሉ በጣም ሀይ ሌቭል ነው። ግን ምንም ነገር ሬከርድ አድርጎ አቅም ራሱን ሞቶ በዛናን ማግኘት ይችላል። ግን አይፈልግም ማስተማር ብቻ ነው። አሁን በህይወት የለም፣ ለምን እንደሆነ አይገባኝም። ስን ኬዝ ነው ማውቀው። ብዙ ጊዜ እኔ እንደመስለኝ ለራሴ ባለ ኤክስፔሪንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወቱ ይቻለ ከኦዲየንሱ የምናገኘው ፊድባክ ከኦዲየንሱ ጋር ኮሚኒኬት ለማድረግ እንደ ኮሚኒኬሽን ቱል አንደኛው ሙዚቃ ፓርቱ እና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬር ኬዝ ይመስለኛል። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ጋር እነሱ በሰው ኤነርጂ መስጠት ይፈልጉ ይመስለኛል። ስለዚህ በዩዥዋል አይደለም ኤግዛክት ኬዙን ከባድ ነው። እንደዚህ ነው ለማለት ዶክተር ያነሳለው ጥሩ ሪዝን ሊሆን ይችላል። የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከደስ የደረሰ አንድ ኔጌቲቭ ኤክስፒሪየንስ ካለ ስካር እንዳያደረጋቸው ወይም ለሁልጊዜ እንደጠባሳው ነው እንጎላቸው ውስጥ ሊቆይ ይችላል። ግን ከባድ ነው ይሄ ብሎ ለመናገር።
መልካም፣ ከአንተ ጀምሬ ወደ ፕሮፌሰር ዮናስ የሚሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱ ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎል አሰራርና ሱስ የሚባለው የሚታይበት መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነው እና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በምታያቸው መድረክ በርቀም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አንታይ ፋይዳዎቹ እንደ መበረከታቸው ሱስም ያስይዛል ወይ? የሙዚቃ የሚባል ሱስ አለ ወይ? አንተስ ከምትረዳው?
አዎ፣ እኔ አሁን እንዳለኝ ልምድ ለምሳሌ ሁልጊዜ መጥተው ነው ያሁን ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም ይወዱ ማይቀሩ ኮንቲነንት የሚመጡ ሰዎች አሉ ይመስለኛል። እኔም ራሴ በሰሚ ሆኜ ሳየው ሱስም እንኳን ኤግዛክትሊ አዎ ለክ ሱስ ማለት ይቻላል። በጣም ካለ ሙዚቃ ኢማጂን ማድረግ አልችልም። ላይሽናው ለብስ ወይ
ሙዚቃ የሌለበት ህይወት አይታየኝም።
አዎ ሙዚቃ የሌለበት ላይ በጣም ከባድ ነው የሚሆነው። እንደ ሰሚም እንደ ተጫዋችነት እርግጠኛ ነኝ ያው ሱስ የሚሄዱ ይመስለኛል።
ፕሮፌሰር ዮናስ የሳይንሱን መነጽር እዚህ ጋር ቀረብ አድርገን እንመልከትበት። ሱስ የሚባለውንም ራሱ እንዴት እንደምንገልጸው በተለይ ከአንጎል አሰራር እና ሱስ ከሚገለጥባቸው መመዘኛዎች አንጻር ሙዚቃ ሱስ ያስይዛል ብለን መውሰድ እንችላለን? ሄኖክ በቅርበት የሚያውቃቸውን ምሳሌዎች ገልጾልናል።
ሱስ የሚለው ቃል እንዴት ይተረጎማል? ሱስ የሚለው ቃል የአነጋገር ዘይቤ ሊሆን ይችላል፣ ሀሳብን በአንክሮ ለመግለጽ። አሁን ባለፈው አቶ ለማ መገርሳ ኢትዮጵያዊነት መልእክታቸው ሰው ልብ ውስጥ እንዲገባ ማድረግ ችሏል። ይሄ እንግዲህ የአነጋገር ዘይቤ ነው። በሌላ አንጻር ግን ሱስ የሚለው በሕክምና በሳይንስ ሲታይ ግን የተለየ ትርጉም ነው ያለው። ለምሳሌ ሱስ ሲባል አንድን ነገር ከመጠን በላይ በመጠቀም በጤና ላይ፣ በግለሰቡ የህብረተሰብ ኑሮ ላይ፣ በቤተሰብ ላይ፣ ህብረተሰብ ላይ ከፍተኛ ጉዳት የሚያመጣ ከሆነ ነው። ለምሳሌ ያክል አንድ ሁለት መለኪያ መጠጥ ምናልባት መውሰድ ብዙ ላይ ጎዳ ይችላል፣ እንደ ሱስ አናየውም። ነገር ግን አንድ ሰው አንድ ሊትር ወይም ሁለት ሊትር ሞሊሶ ወይም ካቲካላ በየቀኑ ማታ ማታ ቢጠጣና ከዛ በማግስቱ ስራ መሄድ ካልቻለ፣ ከሚስቱ ወይም ከባሏ ጋር መፋታት ከመጣ፣ ልጆችን ችግር ውስጥ ከከተተ፣ ህብረተሰብ ምናልባትም በስካር መንፈስ ድንጋይ አንስቶ በማጠገቡ የምትሄደውን ላንድ ሮቨር መስታወት ቢሰብር፣ ይሄ ነው እንግዲህ ሱስ የሚባለው። ከመጠን በላይም ነገር ተወስዶ ሌላም አክሳሪ ችግር ሲኖር ሙዚቃን በዛ አልመድበውም። እንደ ስፖርት ነው የተሻለ እየተጫወተ ይላል። በእርግጥ አንድ ሰው የሙዚቃ መሳሪያ በቀን 10 ሰዓት እየተጫወተ ቤተሰቡን፣ ልጆቹን፣ ስራውን፣ ኑሮውን፣ ሁሉን ነገር ምግብ መብላቱን ምን ስትወስን ብቻ ካደረገ ይህ እንግዲህ ምናልባት አጠያያቂ ነው።
የእናንተን እርዳታ የሚፈልግበት ይፈጠራል።
ግን ብዙ ጊዜ እንደሱ አይመስለኝም። በእርግጥ አንዳንድ በታሪክ ስንሰማ አሁን ሞዛርት ብዙ ሰዓት ተመስጦ በማድረግ ራሱን ችላ በማለት ያለ ጊዜ ተቀጨ በ35 ዓመቱ የሚሉ ሰዎች አለው እንግዲህ ማን ያውቃል።
ፕሮፌሰር ዮናስ ይሄን የከፋውን ቤት ለማፍረስ የሚደርሰውን እንደውም በአማርኛው ለመለየት ይመስላል አጉል ሱስ ይባላል። ሱስ የሚለው በደንብ አይገልጸውም በሚል ወይም አሉታዊ ጎኑን ለማሳያነት ሲጠቀሙ አጉል ሱስ እስከሚባል ድረስ ይወስዳል። አዎንታዊ ይዘት ያለው ነገር ግን በሚከተለው ጣጣ ቅድም በጥሩ ምሳሌ እንደገለጹት ቤት የሚያፈርስ ቤተሰብን ለመበተን የሚያበቃ ስራ መስራት የሚያቀት ድረስ ሌሎች የሚከተሉ ጣጣዎችን ከሚያመጣው በመለስ በመዘውተሩ ለሱ ካለ ፍቅር አንጻር ያ ሰው ያለ ሙዚቃ አልኖርም የሚለውን ስሜት የሚገልጽበት በዛ ደረጃ የሚታይታዩታል። የግድ አሉታዊ የሆነው ውስብስብ ነገር ሳይከተል ሄኖክ የገለጸውም እሱን ነውና።
እሺ፣ ነገሩ እኮ ሁሉም ነገር ከልክ ካለፈ ችግር አለ። ሰው ከመጠን በላይ ብዙ ሊትር ውሃ ቀኑን ሙሉ ሲጠጣ ቢውል አንጎል ውስጥ ሴሬብራል ኤዴማ እብጠት ያመጣል አንጎል እና አንዳንድ በሽታዎች አሉ እንዲህ የሚያስደርጉ አንዳንድ የስኪዞፍሬኒያ በሽተኞች ውሃ ከመጠን በላይ ይጠጣሉ። ቤት ውስጥ ቧንቧውን በሙሉ ሲጠጡ ብለው እንደሚጥል በሽታ አድርጎ ሊያመጣቸው ይችላል ሆስፒታል። እና ሁሉ ነገር በልክ ነው አቺንግ ዘፋኞችን ብለውታል። ከልክ ሲያልፍ ብዙ ነገር ችግር ሊያመጣ ይችላል። እና እንደ ግለሰቡ ነው። የግለሰቡን ህይወት አመሰቃቅሎ ገደል የሚከት አይነት አጉል ሱስ ሊሆን ይችላል። ነገር ግን በአጠቃላይ ሙዚቃን መስማትና መደሰት ለአንዱ ሰው 1 ሰዓት በቂ ይሆናል፣ ለአንዱ 2 ሰዓት፣ ለአንዱ 3 ሰዓት እንደ ግለሰቡና እንደ ሁኔታው ነው ማየት የምንችለው። እና ግን ጥሩ ነው ሙዚቃ ብዙ መጫወት መደሰት። አይ ቲንክ ከሱስነት ባይደርስም አስደሳች እና አነቃቂ፣ ሌላው ደግሞ በጣም ለባለሙያዎቹ ደግሞ ትልቅ ስራም ነው።
መልካም። ሄኖክ እንግዲህ የሁለቱን ጽንፎች ፕሮፌሰር ዮናስ ለይተውልናል። ከልክ ካላለፈ ድረስ ብለዋል። ውሃ እንኳን ቋሚ የሆነው ነገር ከልክ ካለፈ የሚያመጣውን ምሳሌ አጣቅሰው ያንተም ምሳሌ እንደተረዳሁት ለዛ ካለ ፍቅር ጋር ሙዚቀኛውም ሆነ ታዳሚው የሚሰጡትን ጊዜና የበረታ ፍላጎታቸውን ለማሳየት ይመስለኛል።
ልክ ነው። አሁን ለምሳሌ በህይወት ውስጥ ለምሳሌ አንድ ሰው አንተ ማን ነህ ብለኝ መጀመሪያ ሰው ነኝ ነው ብለው እንጂ ሙዚቀኛ ነኝ አለ። ምክንያቱም ሙዚቃ ምሰራው ስራ ነው እንጂ ሙዚቃ ብቻ ገልጸህ
ምንነት አይደለም።
ሙዚቃ ምሰራው ስራ ነው፣ ፕሮፌሽን ነው እንጂ ሙሉ እኔነት አይገልጽም። ለእኔ ለምሳሌ በራሴ ላይ የፋሚሊ ላይፌ ባለቤቴ መርዝሴ ሜቢ ከሁሉም በላይ ፕራዮሪቲ አለ። ኢቨን ሙዚቃን በጣም ቦተ ከዛም በላይ ሆኑብኛል። ስለዚህ አንሄልሚ ደረጃ አልደረስኩም ማለት
የሚያግባባ ይመስለኛል። ሄኖክ ሙዚቃ ውስጥ የሚበልጠውን ህይወቱን እንዳሳለፈ ሰው ቀደም ብለህ እንደነገርከን ከልጅነትህ ነው የሚጀምረው። የታላቅ ወንድምህ ሙዚቃ መሳሪያ ቤታችሁ ሲገባ ይጀምራል ሙዚቃ ታሪክ። ምንም እንኳን ያጠናህ ሙያ ሌላ ቢሆን፣ የሌላ ጊዜ ሰፊ ውይይታችን ሽራፊ ነው፣ የምህንድስና ሙያ ነው ያጠናኸው ይሁን እንጂ የምትታወቅበት አንተም ራስህን ቅድም እንዳልከው የህይወትህ አንዱ ነገር የምታየው ሙዚቃ ነው። ሙዚቀኛ ባትሆን ኖሮ ምን የምትሆን ይመስልሃል?
አክቲቭ ይወዳል። ስለዚህ ሜቢ አርክቴክት ሊሆን ይችላል። ሙዚቀኛ ማለት ነው። አርክቴክቸር ደስ ይለኛል፣ ግን መጀመሪያ ማየታ ነገር እጄ ከዛ በፊት ነው ሙዚቃ የጀመርኩት። ሙዚቃ ለማጥናት ብሶትና እንትኑ ስላልነበረኝ ነው። አንደኛ ብሶቱ ነው፣ ሁለተኛ ደግሞ ቤተሰቦች ምንም አይነት ተጽዕኖ አድርገውብኝ አያውቁም። ለምሳሌ ብዙ ጊዜ ሀገራችን የትም እኛ እንደሚታወቀው ኢንጂነር፣ ዶክተር፣ ሎየር እንዲሆኑ ነው የሚፈልገው። ብዙ ቤተሰቦች ለልጆቻቸው ሴኪሪቲ ብለው አስበው እንደዚህ አይነት ወደሚከፍል ና ፕሬስቲጅስ የሆነ ሰውን በደና ያከብሩ አይነት ስለሚኖር ደስ ይላቸዋል። ብዙ ጊዜ እንደዚህ አይነት ሳይለ በ ብዙ ጊዜ ቤተሰቦች ያለ፣ ግን የእኔ ቤተሰቦች ውስጥ ምንም እንኳን ፊድባክ ምንም ነገር ብለኝም ባያውቁም ቤተሰብ ኮንሰስ ነው ሙዚቃ ቀጥታ ይጄ ባጠና ከያስበቶች ደስ ላይላቸው ይችላል የሚል ነገር ይኖር ይችላል። አንድ በዛ ምክንያት ሊሆን ይችላል። ራስን ደግሞ ተቸግረ አይደለኝ በጣም እየወደድኩት ግን ስናራት ነው መጀመሪያ ኢንጂነሪንግ አጥንቼ ግራጁዌት አድርጌ 3 ዓመት ከሰራው በኋላ ነው ያኔ እርግጠኛ ሆንኩኝ። 19 ዓመት በዛ በመሀንዲስነት ውስጥ ያንንም ያርኩኝ እንግዲህ ዊኬንድ ላይ ሙዚቃ ነው የምጫወተው እና መጨረሻ ላይ እርግጠኛ ሆንኩኝ። አዛ ፖይንት 100% ትግ ያደርኩ
ትክክለኛው መንገድ
ስለ በቃ ከሙዚቀኛ ሌላ መሆን እንደማስል ያወቅኩት የእኔ መንገድ እንደዛ ነበር። ያን ኬርኩ በኋላ በቃ ከዛ ወደ እርግጠኛ ሲሆን ከስራዬን ኩይ ተርኬ እንደገና ወደ ሙዚቃ ትምህርት ቤት ገባሁ። ስለዚህ ለእኔ ያን ጊዜ ወሰደብኝ። ያን እርግጠኝ ደስሮታ ነበር ከመጀመሪያው ሙዚቃ በወደውም ላጠናው መሄድ አልቻልኩ። በኋላ ግን አንዴ እርግጠኛ ሲሆን ሁሉ ነገር ትቼ ኢቨን ወደፊት ፊቸሩንም ባይና መንገድ ላይ ፍራንክ የወሰዱ የሚጫወት አይነት ሙዚቀኞች እንደዛ መሆን የልባቅ እዛ ለመድረስ ግን ጊዜ ፈጀት
ባለሙሉ ስሜት ለመስጠትህም ለስኬት መብቃትህን አሳይተሃል። ሄኖክ፣ አሁንም የሌላ ጊዜ ሽራፊ ውይይታችን አካል ነው። አንተ በታላቅ ወንድምህ ሙዚቃ መሳሪያ ሙዚቃህን የጀመርከውን ያህል ታናሽ ወንድምህም በዛ መንገድ እንዲገፋ እርሱም በቤት ውስጥ የጀመረው ቢሆን ዩናይትድ ስቴትስ ከመጣ በኋላ ወደ ኋላ እንዳይመለስ ያደረገው ይመስላል። ቶማስን ድምህን ከዚህ ቀደም ባናገርኩበት ጊዜ ይሄን አጫውቶኛልና ወደ ታችም የወረደ ይመስላል ሙዚቃ በቤታችሁ።
ልክ ነው። ለእኔ ትልቁ ነገር አንድ የተማርኩት በራሴ ህይወት ለሌላም ሰው ምናልባት ክሊሼ ነው፣ ብዙ ሰው የሚናገረው ነገር ነው፣ አዲስ ነገር አይደለም። ግን ከሁሉም ነገር ደስታ የሚሰጧት በሰዎች የሚወዱትን ነገር መስራት ይመስለኛል። በአሉ ላይ ከገንዘብም በላይ ከሆነ ነገር እና ለምሳሌ አሁን ታላቅ ወንድሜ ዘላለም በጣም ወደት ነው የሚሰራው ሴቱም ህክምናው። በዛ ምክንያት ትርስ ጊዜ ሲኖረው ሁሉ ብዙ ነገር ያነጣል። ስለዛ ኢንትረስት ከ ሙዚቃ መወደኛል እሱ ደግሞ ያናደዋል። እርግጠኛ ነኝ ዶክተር ዮናስ እንደዛ አንተም እንደዛ ሉና ሁሉ ሰው በራሱ ፊልድ በሚወደው ፊልድ ልዩ ኢንትረስት ነን ያለን በአለም ላይ የምንወደውን ነገር እና ፓሽን ያለን ነገር እስከ ተረንቶስ ደስተኛ የሚያደርገን ይመስለኛል። ትልቁ ምርት ለእኔ እሱ ነው በህይወት ውስጥ የምንወደውና ፋሽን ያለን ነገር እስከ ሰራን ድረስ ትልቅ ደስታ የሚሰጠው ይመስለኛል። ለእኔ በቃ ጀነራል ሊስት ነው ማለት
የሚያግባባ ይመስለኛል። ፕሮፌሰር ዮናስ የሙዚቃን ጥቅም በሚዘረዝሩ ጥናቶች ውስጥ በቀደመ ቅንብራችን ሙዚቃ ማከም መቻሉንም ከስቃይ ስሜት ማስታገሱን ሆን ተብሎ ሙዚቃ የህክምናው አካል የሚሆንበትን ባለፈውም በጨረፍታ ነካክተነዋል። ሚዚክ ቴራፒ የሚባለውን በሙዚቃ ማከምን እንደ መንገድ የሚመለከቱበትም አልፎ አልፎ ይታያል። እሱ ላይ ምን አስተያየት አለዎት? ያንድን ሰው ሁለንተናዊ ስሜትና ጤና ለመንከባከብ ከሚደረጉ ጥረቶች አንጻር እንደ መድኃኒትና እንደ ቀዶ ጥገናውም ቀጥታም ባይሆን
በእርግጥ በተለይ የስነ አእምሮ ወይም ስነ ልቦና ችግር ያላቸው ሰዎች የሚዚክ ቴራፒ ኤክስፐርቶች ሄደው በዛ በሽተኞቹ ባሉበት ክፍል ውስጥ የሙዚቃ ቴራፒ ሲያደርጉ የዚህ ባለሙያዎች አሉ፣ የሙዚቃ ቴራፒስቶች አሉ፣ በየሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ። እና ልክ ነው፣ ለሕክምና ስራ ይውላል።
የሙዚቃና የአንጎልን ቁርኝት ይልቁንም ሙዚቃ በሕይወታችን ውስጥ የሚኖረውን የላቀ ፋይዳ ተንተርሶ በውይይታችን በሰፊው እንደየሙያችሁ እንደምትጠበቡባቸው መስኮች የበኩላችሁን ያካፈላችሁን ሌላ መሰል አጋጣሚ ሁለታችንም መልሰን የምናገኝበት ከተፈጠረ እናገኛችኋለን። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው።
የጥንት የጠዋቶቹ የአረንጓዴው ጎርፍ አትሌቶቻችን አካል የነበረው ምሩጽ ይፍጠር፣ ማርሽ ቀያሪው ምሩጽ ይፍጠር የዛሬ 40 ዓመት በሳምንት 5 ቀን 3 ማጣሪያዎችን 2 ፋይናሎችን የመጨረሻ ውድድሮችን አድርጎ በአንድ ኦሎምፒክ ለሀገሩና ለወገኑ በ5000ና በ10000 ሜትር 2 የወርቅ ሜዳይ ያስገኘው ምሩጽ ይፍጠር የጥቁር አባይ ጀግና ሜዳይ የመጀመሪያውና ብቸኛው ተሸላሚ አትሌት ምሩጽ ይፍጠር ደርግ ለአሸናፊነቱ አዲስ 305 ፔጆ መኪና ሸልሞት ዛሬ 40 ዓመት በአዲስ አበባ ከተማ መኪናውን ሲያሽከረክር እንደ ብርቅ ይታይ የነበረው ምሩጽ ይፍጠር የዛሬ የሬዲዮ መጽሔት እንግዳዬ ነው። የቀድሞው የኢትዮጵያ ሬዲዮ አንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኬ ከምሩጽ ይፍጠር ጋር የዛሬ 40 ዓመት ሞስኮ ኦሎምፒክ አብረው ነበሩ።
በደንብ ትዝ ይለኛል። ያው እኔም ሎተሪ ደርሶኝ እኮ አብሬ ይጃለሁ። በአጋጣሚ ስለ እሱ በኢትዮጵያ ቴሌቪዥን ተላልፍ ያለው የምታደንቀው ሰው ነው። ምን ያህል ጥንካሬ እንደነበረው ያን ጊዜ 10000 ለምሳሌ በማጣሪያ ነው የምታልፈው። ብዙ ሰው ነበር የሚቀርበው በዛን ዘመን። እንዳሁኑ በሚኒማ አይደለም የምትቀርበው። እዛው ሜዳ ላይ ተፈትነህ ነው አሸናፊነትህን የምታስረዳው። ዛሬ አንድ ሚኒማ ላይ ደረጃ ላይ ደርሰሃል፣ አንተ ለዛ ውድድር ትበቃለህ ትባላለህ። ያን ጊዜ ግን 2 ጊዜ ሮጧል። መጨረሻ ላይ 10000 ሲያሸንፍ ላባ አይደለም የምታዩ ከሰውነቱ የሚወጣው ላባ አይደለም፣ የደም ርጭት ነው የሚመስለው ላባ። እና ያን ያህል በዛ ሰዓት የተፈተነ ሰው ነው። እና በእውነቱ ድሉ የሱ ከድል በላይ ነው። እኔ ልገልጸው የምችለው ከድል በላይ ምን አይነት የሀገር ፍቅር፣ ምን አይነት የሀገር ስሜት ነው። እንዲህ እንደው በእውነት በጣም 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 ደስ ነው የሚለው ደግሞ በማሸነፉ እጅግ በጣም። ምሩጽ አንድ ስታይል አለው። አጨራረሱን ሲሮጥ አይተው ከሆነ ውድድሩ ሊያልቅ 200 ሜትር ጋር ከያዘህ አታሸንፈውም፣ በምንም ታሪክ አታሸንፈውም። እዛ ላይ ከደረሰ በኋላ እሱ ነው የሚያሸንፈው። እንዳንበሳ ነው ፈትልኮ የሚወጡ። ከዛ እየተገላመጠ እያየ ነው ያንን የተከተለውን ሰው የሚያሸንፈው።
አመሰግናለሁ። ይንበርበሩ ምትኬ ለዛሬ ደህና ቆዩ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።